The Voice of America. VOA. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 18 2012 ዓመተ ምህረት ዝግጅታችን ጀመረ።
I debated whether to put it up or not because
ይህን ባንዲራ ልስቀል አልስቀል ብዬ ከራሴ ጋር ተከራክሬያለሁ። ምክንያቱም ቤቴ ላይ ሊተኮስ ይችላል ብዬ ስለሰጋሁ ነው። ከዛ በኋላ ግን በፍርሃት መኖር የለብኝም ስል ወሰንኩ።
Whoever is going to be in charge just needs
ያን ኃላፊነት የሚይዘው ሊመራን የሚችል መሆን አለበት። ጥሩ ሰው፣ እውቀት ያለው፣ ዲሞክራሲያዊ አስተሳሰብ ያለው መሆን አለበት።
የፕሬዝዳንት ዶናልድ ትራምፕ እና የዴሞክራቱ የቀድሞ ምክትል ፕሬዝዳንት ጆ ባይደን ደጋፊዎችን ነው የሰማችኋቸው። ሁለቱም ተወዳዳሪዎች ፊት ለፊት የሚያጋጥመው የመጀመሪያው የምርጫ ክርክር ማክሰኞ ኦሃዮ በምትገኘው ክሊፍላንድ ከተማ ይካሄዳል። ሙሉ ዘገባውን በአብይ ርዕስ እንመለስበታለን። ፕሬዝዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት እጩ ዳኛ አድርገው ያቀረቧቸው ዳኛ ኤሚ ኮኒ ባረት 36 ቀናት ለቀረው ምርጫ ፍልሚያ ዋነኛ ምክንያት ሆነዋል። ዘገባለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይም በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር እተዋችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅታዬ ነኝ። በቤንሻንጉል ጉሙዝ መተከል ዞን ባለፈው ሳምንት ውስጥ ከተፈጸመው የዜጎች ግድያና መፈናቀል ጋር በተያያዘ እጃቸው አለበት የተባሉና በቸልተኝነት ኃላፊነታቸውን በአግባቡ አልተወጡም የተባሉ 45 አመራሮችን ከኃላፊነት ማንሳቱን የቤንሻንጉል ጉሙዝ ብልጽግና ፓርቲ በፌስቡክ ገጹ ላይ አስፍሯል። በዚሁ ጽሑፍ ከክልል እስከ ወረዳ ባሉ አመራሮች ላይ ህጋዊና ፖለቲካዊ እርምጃ ተወስዶባቸዋል በሚል ስም ዝርዝራቸው የሰፈረ ሲሆን ከ45ቱ ውስጥ አንዱ አመራር ወደ ሌላ ቦታ የተዛወሩ ሲሆን ሌሎች 44 ከኃላፊነታቸው እንዲነሱ መወሰኑ ተገልጿል። ከመካከላቸው 10 አመራሮች በህግ እንዲጠየቁና ምርመራ ተደርጎ እንዲጣራ መወሰኑን መግለጫው አመልክቷል።
እንደ ጋዜጣው ዘገባ እስከዛሬ ላለፉት 5-10 ዓመታት ከነበሩት ፕሬዝደንቶች የከፈሉትን የግብር መጠን ለህዝብ ይፋ ያላደረጉት ፕሬዝደንት ትራምፕ ብቻ ናቸው። ትራምፕ ሰነዳቸውን ይፋ ያላደረጉት በኦዲት ምርመራ እየተደረገ ስለሆነ ነው ቢሉም የገቢዎች አገልግሎት ጽህፈት ቤት ግን ምርመራ ላይ እንኳን ቢሆን ለህዝብ ይፋ ማድረጉን የሚከለክል ነገር የለም ብሏል። ፕሬዝደንቱ የኒውዮርክ ታይምስ ያወጣውን ዘገባ የሐሰት ወሬ ነው ብለውታል። ኒውዮርክ ታይምስ ግን የተገኘው ኢንፎርሜሽን የታክስ ሰነድን ለማየት አግባብ ካለው ምንጭ ሲሆን ለህዝብ ይፋ ከተደረጉ ሌሎች ሰነዶችም ጋር የተመሳከረ ነው ብሏል። ትራምፕ የገቢ ግብሩን የማይከፍሉት ወጪያቸውን በማብዛትና እንዲሁም ብዙ ኪሳራና እዳ በማስመዝገብ መሆኑን በጋዜጣው ዘገባ ተመልክቷል። በአሁኑ ወቅትም ፕሬዝደንቱ ከ400 ሚሊዮን ዶላር በላይ እዳ ያለባቸው ሲሆን አብዛኞቹ ከሚቀጥሉት 4 ዓመታት የሚታሰቡ መሆናቸው ተዘግቧል። የትራምፕ የንግድ ድርጅቶች የህግ ጠበቃ አለን ጋርተን ከጋዜጣው ለቀረበላቸው ጥያቄ በሰጡት መልስ በዘገባው ውስጥ የሰፈሩት ሁሉም እንኳ ባይሆኑ አብዛኞቹ ነገሮች ትክክል አይደሉም ብለዋል። ትራምፕ ለፕሬዝደንትነት እንደሚወዳደሩ ካሳወቁበት ከ2015 ጀምሮ ባለፈው 10 ዓመት ውስጥ በ10 ሚሊዮን ዶላሮች የሚቆጠር ግብር ለፌደራል መንግስቱ መክፈላቸውን ጠበቃቸው ተናግረዋል። ፕሬዝደንት ባይደን ስለ ፕሬዝደንት ትራምፕ ግብር አለመክፈል ዜና እስካሁን ምንም አላሉም። ይሁን እንጂ ግን ባለፈው ሐምሌ በሰጡት መግለጫ ትራምፕ ይፋ በማያደርጉት የግብር ሰነዳቸው ምን መደበቅ እንደፈለጉ የአሜሪካ ሕዝብ ማወቅ አለበት ብለዋል። ለ8 ዓመታት ምክትል ፕሬዝደንት የነበሩት ጆ ባይደን ለምርጫው ባዘጋጁት ድረገጻቸው ላይ የግብር ሰነዳቸውን ይፋ አድርገዋል። የሕዝብ ተወካዮች አፈ ጉባኤ ናንሲ ፖሎሲ ትናንት እሁድ ማምሻውን ባወጡት መግለጫ የጋዜጣው ዘገባ የሚያሳየው የአሜሪካ ሕግ አውጪዎች የትራምፕን ዝርዝር የገቢ ግብር ሰነዶችን ማየት የሚያስፈልጋቸው መሆኑን ነው። ባለፈው ዓመት ምክር ቤቱ ፕሬዝደንቶች የገቢ ሰነዶቻቸውን ለሕዝብ ይፋ እንዲያደርጉ የሚያስገድድ ሕግ አርቅቆ ወደ ሴኔቱ የላከ ቢሆንም የሴኔቱ የፋይናንስ ኮሚቴ ግን ጉዳዩን ሊያንቀሳቅሰው አልፈቀደም። በሁለቱ ተፎካካሪ ፕሬዝዳንታዊ እጩዎች መካከል ነገ በሚደረገው የመጀመሪያው ዙር ክርክር ላይ የኒውዮርክ ታይምስ ዘገባ በተጨማሪነት እንዲካተት ማድረጉ እንደማይቀር ተገምቷል።
የቀድሞ የማሊ የውጭ ጉዳይ ሚኒስትር ሞክታር ዌን የሽግግሩ መንግስት ጠቅላይ ሚኒስትር ሆነው ተሾሙ። የጠቅላይ ሚኒስትሩ መሾም ካለፈው ወሩ የሀገሪቱ ፕሬዚደንት ኢብራሂም ቡባካር ኬታ መንግስት መገልበጥ ተከትሎ ማዕቀቦች የጣለባት የምዕራብ አፍሪካ ክልላዊ የኢኮኖሚ ማህበረሰብ ካስቀመጣቸው ቅድመ ሁኔታዎች አንዱ ነው። ትናንትና የቀድሞውን የውጭ ጉዳይ ሚኒስትር ለጠቅላይ ሚኒስትርነቱ የሾሟቸው አሁን ሀገሪቱን በሚያስተዳድረው ወታደራዊ ኮሚቴ የሽግግር ፕሬዚደንት የሆኑት ባ ኢንዳው ናቸው። የመፈንቅለ መንግስቱ መሪ ኮሎኔል ኢሳም ጎይታ ምክትል ፕሬዚደንትነቱን ይዘዋል። አዲሱ ጠቅላይ ሚኒስትር በአውሮፓውያን ከ2004 እስከ 2011 የውጭ ጉዳይ ሚኒስትር ሆነው ያገለገሉ ናቸው። ከዚያ በፊት ደግሞ ከ1995 እስከ 2002 በተባበሩት መንግስታት ድርጅት አምባሳደሯ ነበሩ። የሳቸው መሾም ኤኮዋስ የጣላቸው ማዕቀቦች ሊያስነሳ ይችል ይሆናል ተብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአውሮፓውያን የዘመን አቆጣጠር ለ2016 እና 2017 ለመንግስት የከፈሉት የገቢ ግብር $750 መሆኑን ዘ ኒውዮርክ ታይምስ ጋዜጣ ዘገበ። ሪፖርቱ የፕሬዝደንቱን የግብር ክፍያ ጉዳይ በመጪው ፕሬዝደንታዊ ምርጫ ዋዜማ ዋና አነጋጋሪ ርዕስ አድርጎታል። ትራምፕ ለፕሬዝደንትነት ከመወዳደራቸው በፊት በቀደሙት 15 ዓመታት ውስጥ በአስሩ ምንም ግብር እንዳልከፈሉ ነው ይህ ሪፖርት የሚያመለክተው። የቪኦኤዎቹ ክሪስ ሃና እና ኬም ብሬደርማን ያጠናቀሩትን ዘገባ ደረጀ ደስታ እንደሚከተለው ጨምቆ ያቀርበዋል። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሊካሄድ የቀረው ከአንድ ወር ብዙም የማይበልጥ ጊዜ ነው። ፕሬዝደንት ዶናልድ ትራምፕ ከጥቂት ቀናት በፊት በሞት የተለዩት የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግን ቦታ እንዲይዙ ባጯቸው ዳኛ ኤሚ ኮኒ ባሬት ጉዳይ ከወዲሁ እሰጥ አገባው ተጣጥፏል። የዲሞክራቲክ ፓርቲው እጩ ፕሬዝደንታዊ ተፎካካሪ ጆ ባይደን ህዳር 3 በአውሮፓውያን ምርጫው ተካሂዶ የመራጮች ፍላጎት ሳይታወቅ የመወሰኛ ምክር ቤቱ የእጩ ዳኛን ሹመት እንዳያጸድቅ ጠይቀዋል። ዋና ዋና ሪፐብሊካን መሪዎች ግን ይህንን ጥያቄ አልተቀበሉም። ዝርዝሩን የያዘ ሪፖርት በመጽሔት ክፍለ ጊዜ ይቀርባል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም ዙሪያ በኮቪድ-19 ሳቢያ ለህልፈት የተዳረጉት ሰዎች ቁጥር 1 ሚሊዮን ሊሞላ መቃረቡን የዩናይትድ ስቴትሱ ጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል ዛሬ ማልዶ ያወጣው አሃዝ ያሳያል። በሽታውን በሚያስከትለው በኮሮና ቫይረስ የተያዙት ሰዎች ቁጥር ደግሞ በአጠቃላይ በዓለም ዙሪያ ከ33 ሚሊዮን አልፏል። ሲኤንኤን ቴሌቪዥን የሆፕኪንሱን መረጃ አጥንቶ በዘገበው መሰረት በዩናይትድ ስቴትስ 21 ክፍለ ግዛቶች ለቫይረሱ የተጋለጠው ሰው ብዛት ከቀደመው ሳምንት ከነበረው በ10% ጨምሯል። በዋሽንግተን ዩኒቨርሲቲ የጤና ነክ አሃዞች ግምገማ ተቋም ዲሬክተር የሆኑት ዶክተር ክሪስ መሬ ለሲኤንኤን በሰጡት ቃል በሚቀጥለው ጥቅምት ይጨምራል ተብሎ የሚጠበቀው የቫይረሱ ተጋላጮች ቁጥር በህዳርና በታህሳስም እንደዛው እንደሚቀጥል እንሰጋለን ብለዋል። በዩናይትድ ስቴትስ የቫይረሱ ተያዦች ቁጥር ከ7 ሚሊዮን በላይ አልፏል። ህንድ ከ6 ሚሊዮን በላይ፣ ብራዚል ወደ 5 ሚሊዮን ገደማ የሚጠጉ የቫይረሱን ተያዦች ይዘው ዩናይትድ ስቴትስን ይከተላሉ። በአውሮፓም የቫይረሱ ስርጭት እያገረሸ በመሆኑ አንዳንድ መንግስታት ለነዋሪዎቻቸውና ለንግድ ተቋማት ቀደም ብለው ተነስተው የነበሩትን የእንቅስቃሴ ገደቦች መልሰው እያጸኑ ናቸው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ሁለተኛ ዙር ወረርሽኝ ሳይመታን አይቀርም፣ ፈጣንና ወሳኝ እርምጃ መውሰድ አለብን ሲሉ ትናንትና አሳስበዋል። በፈረንሳይ የሐኪሞች አገር አቀፍ የባለሙያዎች ምክር ቤት ኃላፊ ሲናገሩ ነገሮች ካልተለወጡ ፈረንሳይ በጠቅላላ ከአሁን ያነሳ እስከ ክረምቱ ማብቂያ ኮሮና ቫይረስ በስፋት ይዛመታል፣ ከዚያም የጤና ስርዓቱ ከአቅም በላይ ሆኖበት ሊፈራርስ ይችላል ሲሉ አስጠንቅቀዋል። የሆላንድ ጠቅላይ ሚኒስትርም የቫይረሱ ስርጭት እጅግ አሳሳቢ ደረጃ ላይ በመሆኑ ተጨማሪ እርምጃ መወሰድ አለበት ብለው አሳስበዋል። የየመን ተፋላሚ ወገኖች ከአንድ ሺህ የሚበልጡ እስረኞችን ለመቀያየር ያደረጉት ስምምነት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በደስታ እንደተቀበሉት ቃል አቀባያቸው ተናግረዋል። የእስረኛ ልውውጡ ዓላማ ከአምስት ዓመታት በላይ የዘለቀውን ጦርነት ለማክተም ተጀምሮ የተቋረጠውን የሰላም ሂደት ለማንቀሳቀስ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ1240 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መስከረም 18 2012 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ፕሬዚዳንት ዶናልድ ትራምፕና ዴሞክራቱ የቀድሞ ምክትል ፕሬዚዳንት ጆ ባይደንን ፊት ለፊት የሚያጋጥመው የመጀመሪያው የምርጫ ክርክር ማክሰኞ ኦሃዮ በምትገኘው ክሊፍላንድ ከተማ ይካሄዳል። ክርክሩ ሁለቱ ተወዳዳሪዎች ፊት ለፊት ቀርበው እንዲያካሄዱ ከታቀደው ሶስት የክርክር መድረኮች የመጀመሪያው ነው። የዴሞክራትና ሪፐብሊካን ፓርቲ ደጋፊዎች በተቀራራቢ ቁጥር በሚገኙበትና መራጮች ለተፎካካሪዎቹ ያላቸው አመለካከት ከፍተኛ ልዩነት ባሳየበት ኦሃዮን ጨምሮ በጠቅላላ ሀገሪቱ የሚካሄደው የዘንድሮ የአሜሪካ ምርጫ ዘመቻ ማጠቃለያው እየተቃረበ ነው። የክርክሩን ሂደት ለመከታተል ክሊቭላንድ የምትገኘው ዘጋቢያችን ካሮሊን ፕሬትሱ የላከችውን ዘገባ ስመኝሽ የቆየ ታቀርበዋለች።
በኦሃዮ ክፍለ ግዛት አንድ መንደር ውስጥ ተሰቅሎ የሚታየው የትራምፕ ስም በትልቁ የተጻፈበት ባንዲራ በአካባቢው ያለውን ፖለቲካ የሚያሳይ የመጀመሪያው ምልክት ነው። በመኖሪያ ቤቷ ባንዲራውን የሰቀለችው የትራምፕ ደጋፊ ዶሎሪስ ጀንቲል ባንዲራውን ለመስቀል ሰክታ እንደነበር ትናገራለች።
ይህን ባንዲራ ልስቀል አልስቀል ብዬ ከራሴ ጋር ተከራክሬያለሁ። ምክንያቱም ቤቴ ላይ ሊተኮስ ይችላል ብዬ ስለሰጋሁ ነው። ከዛ በኋላ ግን በፍርሃት መኖር የለብኝም ስል ወሰንኩ።
መንገዱን ተሻግሮ ደግሞ የጀንቲል የ44 ዓመት ጓደኛ የሆነችው ፓቲ ሉቺ የባይደን ደጋፊ ናት።
ያን ኃላፊነት የሚይዝ ሰው ሊመራን የሚችል መሆን አለበት። ጥሩ ሰው፣ እውቀት ያለው፣ ዲሞክራሲያዊ አስተሳሰብ ያለው መሆን አለበት።
በአሜሪካ የፕሬዝዳንት ምርጫ ወቅት ኦሃዮ ወሳኝ ክፍለ ግዛት ናት። የትኛውም የሪፐብሊካን ፓርቲ ተመራጭ ኦሃዮን ሳያሸንፍ ፕሬዝዳንት ሆኖ አያውቅም። በ2016 በተደረገው ምርጫ ፕሬዚዳንት ትራምፕ ኦሃዮ ውስጥ ያሸነፉት በ8 ነጥብ ልዩነት ነበር። በዚህ ዓመት በሚደረገው ምርጫ የተሰበሰበው የመራጮች አስተያየት እንደሚያሳየው ግን ትራምፕ ከተፎካካሪያቸው ከጆ ባይደን የሚለዩት በጣም በትንሽ ነጥብ ነው። በጎረቤቶች አንዳንዴም በቤተሰብ መሀልም ትልቅ የድጋፍ ልዩነት ይታያል። የሉቺ ቤተሰቦችን ጨምሮ
ግማሾቹ ልጆቼ የትራምፕ ደጋፊዎች ናቸው። እቤት ሁሉ አንጋብዛቸውም፣ አቁመናል። ስንገናኝ ስለ ፖለቲካ እንግዲህ አናወራም እንባባልና ግን እንገባበታለን፣ እንከራከራለን። ስለዚህ መገናኘቱን አቆምን።
በመላው አሜሪካ በትራምፕና ባይደን ደጋፊዎች መካከል ያለው ልዩነት ቤተሰብ መሀል ሳይቀር መቃቃር እየፈጠረ ነው። ኬዝ ዌስተርን ሪዘርቭ በተሰኘው ዩኒቨርሲቲ የአሜሪካ ፖለቲካ አስተማሪ የሆኑት ጆ ዋይት ስለ ጉዳዩ ሲያስረዱ እንዲህ ይላሉ።
ሪፐብሊካኖቹ በጣም የሚያበሳጫቸው ልጆቻቸው ከተመሳሳይ ጾታ ጋር ወይም ጾታ ከቀየረ ጋር ሊጋቡ የመቻላቸው ጉዳይ ነው። ዲሞክራቶች ደግሞ የሚያሳስባቸው ልጆቻቸው ሪፐብሊካን እንዳያገቡ ነው።
በፖለቲካ ምርጫቸው ይለያዩ እንጂ ዶለሪስ ጀንቲል ከፓርቲ ልጅ ጋር ያላት ጓደኝነት ከፖለቲካው በላይ ነው ትላለች።
እኔ ትራምፕን ደግፋለሁ እነሱ ደግሞ ባይደንን እና ምን ይሁን አንዳቸው እንደሆነ ማሸነፋቸው አይቀርም።
ከሁለቱ ጎረቤታሞች ብዙም ሳይርቅ በሚገኘው ኬዝ ዌስተርን ሪዘርቭ ዩኒቨርሲቲ የሚካሄደው የመጀመሪያው የፕሬዝዳንት ምርጫ ክርክር የተካረረ ሊሆን እንደሚችል ጆ ዋይት ይናገራሉ።
Vice President Biden will presumably be trying to
ክትል ፕሬዝዳንት ባይደን መልካም ተናጋሪ ሆነው ለመቀረብ ሊሞክሩ ይችላሉ። ነገር ግን ትራምፕን ሆን ብለው በማናደድ ጭምር ምን ያክል መጥፎ መሆናቸውንም ማሳየት ይፈልጋሉ።
በክሊቭላንድ የሚገኘው የክርክር ቦታ ሁለቱ ተፎካካሪዎች እስካሁን በሰሯቸው ስራዎች የጠቅላይ ፍርድ ቤት ጉዳይ፣ የኮሮና ቫይረስ ወረርሽኝ፣ የምርጫው ሂደትና የኢኮኖሚ ጉዳዮችን ያነሳሉ። በተጨማሪም በዘረኝነት ጉዳይ ዙሪያ ያሉ የፍትህ ጥያቄዎች ያስነሷቸው አመጾች ያስከተሏቸው ብጥብጦችና ዝርፊያዎችም ተጨማሪ ርዕስ ይሆናሉ ተብሎ ይጠበቃል። የትራምፕ ደጋፊ ለሆኑት ጀንቲል ደግሞ ዋና ጉዳያቸው ይሄ ነው።
That's why I'm voting for President Trump.
President Trump ነው የሚመርጠው ለዚህ ነው። ምክንያቱም ዴሞክራቶቹ እነዚህን ነገሮች አላወገዙም።
I just think Trump says
ትራምፕ ክፉናቸው ብዬ ነው ማስበው። ያ ነው የሚያናድደኝ። ደስ የማይሉ ነገሮችን ይናገራሉ፣ በሰው ላይ ይሳለቃሉ።
በቅርቡ የተሰበሰበ የህዝብ አስተያየት እንደሚያሳየው ከሶስት አሜሪካውያን መራጮች ሁለቱ ፖለቲካ በቤተሰባቸውና ጓደኞቻቸው መሃል ቅራኔ እንደፈጠረ ይስማማሉ። ብዙዎች ችግሩን ለመፍታት በምርጫው ዙሪያ መነጋገር ማቆማቸውንም ይገልጻሉ። ይልቁንም ሙግቱን ማክሰኞ ለት ለሚካሄደው የሁለቱ ተፎካካሪዎች ክርክር ተተውላቸዋል።
አሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔ መጽሔት ይቀጥላል። ለዩናይትድ ስቴትስ ፕሬዝዳንታዊ ምርጫ 36 ቀናት ቀርተውታል። በዚህ ጊዜ ውስጥ ፕሬዝዳንት ትራምፕ ለጠቅላይ ፍርድ ቤት እጩ ዳኛ አድርገው ያቀረቧቸው ኤሚ ኮኒ ባረት ለምርጫው ፍልሚያ ዋነኛ ምክንያት ሆነዋል። የዲሞክራቲክ ፓርቲ ፕሬዝዳንታዊ እጩ ጆ ባይደን፣ የሪፐብሊካን ሴናተሮች፣ የአሜሪካ መራጮችም በጉዳዩ ላይ ድምጻቸውን እንዲያሰሙ ከኖቬምበር 3ቱ ምርጫ በፊት የዳኛይቱን ሹመት እንዳያጸድቁ ጥሪ አቀርበዋል። ቁልፍ የሆኑ የሪፐብሊካን መሪዎች ግን ጥሪውን አልተቀበሉትም። የቪኦኤ ዘጋቢ ሚሼል ኩዊን የሚከተለውን ዘገባ ልካለች። ደረጀ ደስታ ያቀርበዋል።
በዚህ ሳምንት የጠቅላይ ፍርድ ቤቱ ዳኛ በመሆን የእድሜ ልክ ተሿሚ ሆነው የታጩት ዳኛ ኤሚ ካኒ ባረት በምክር ቤቱ አባላት ፊት ቀርበው ለሚቀርቡላቸው ጥያቄዎች ቃላቸውን ከመስጠታቸው በፊት ከዩናይትድ ስቴትስ የሴኔት ምክር ቤት መሪዎች ጋር ይገናኛሉ። አብላጫውን የምክር ቤት ወንበር የያዙት የሪፐብሊካን አባላት ሹመቱን ለማጽደቅ በቂ ድምጽ ያላቸው ይመስላል። ፕሬዚደንት ትራምፕም ከምርጫው በፊት የዘጠኙ ዳኞች የተሟሉ ሆነው መገኘት በጣም አስፈላጊ ነው፣ ምክንያቱም ምናልባት በኖቬምበር 3ቱ ምርጫ ውዝግብ ከተነሳ ሊጠቅም ይችላል ብለው ያምናሉ። እንዲህ ብለዋል ትራምፕ።
I think it's better if you go before the election because I think this scam
እኔ እንደሚመስለኝ ይህ ከምርጫው በፊት ቢደረግ ነው የሚሻለው። ምክንያቱም ይሄ ዲሞክራቶች የሚያደርጉት ማጭበርበር ያ መቼም ማጭበርበር ነው። ይሄ ደግሞ ከጠቅላይ ፍርድ ቤቱ ፊት መቅረቡ አይቀርም። ስለዚህ 4-4 መሆኑ ጥሩ ነገር አይመስለኝም።
ፕሬዚደንት ትራምፕ በቂ ማረጋገጫ ሳያቀርቡ በተለይም በፖስታ ቤት በኩል የሚላከው የምርጫ ድምጽ ላይ መጭበርበር ሊፈጸም ይችላል የሚለውን ወሬ በማንሳት አስጠንቅቀዋል። ስለዚህ ምናልባት ሪፐብሊካኖችን ጉዳይ ፍርድ ቤት አቅርበው ማስወሰን ቢኖርባቸው ጉዳዩ የሚሄደው ወደ አገሪቱ ከፍተኛ ፍርድ ቤት ነው። ዳኞቹ እኩል ድምጽ እንዳይኖራቸው ሊከላከሉ የሚችሉት ደግሞ ዳኛ ባረት ናቸው ብለዋል። በቅርቡ የኒውዮርክ ታይምስ እና ሲየና ኮሌጅ ባወጡት የህዝብ አስተያየት መሰብሰቢያ ድምጽ 56% የሚሆኑት አሜሪካውያን የጠቅላይ ፍርድ ቤቱን እጩ መምረጥ ያለበት በሚቀጥለው ምርጫ አሸናፊ የሆነው ፕሬዝደንት መሆን አለበት ብለዋል። የዲሞክራቲክ ፓርቲ ፕሬዝዳንታዊ እጩ የሆኑት ጆ ባይደንም ለሪፐብሊካኖች ባስተላለፉት ጥሪ የዳኛይቱን ሹመት ከማጽደቃቸው በፊት የአሜሪካ ህዝብ ፕሬዝዳንቱን እንዲመርጥ እድል ስጡት ብለዋል። እንዲህ ይላሉ ባይደን።
Just because you have the power to do something doesn't absolve you of your responsibility to do right by the American people.
አንድ ነገር ስልጣኑ ስላለህ ብቻ ዝም ብለህ የምታደርገው ነገር ከአሜሪካ ሕዝብ የተሰጠህን ትክክለኛ ሥራ ከመሥራት ኃላፊነትህ አያግድህም።
አንዳንድ ዴሞክራት ሴኔተሮች ከዳኛ ባረት ጋር በዚህ ሳምንት ለመገናኘት ፈቃደኛ አለመሆናቸውን ቢገልጹም እንደ ኤሊኖይ ሴኔተር ዲክ ደርባን ያሉት ለዳኛይቱ አንዳንድ ጥያቄዎችን ማቅረብ እንደሚፈልጉ ተናግረዋል። በወግ አጥባቂ አመለካከታቸው ስለ ጤና ሥርዓትና ጽንስ ማስወረድ መብት ያላቸው ታሪክና አገልግሎት ምን እንደሆነ እንጠይቃቸዋለን ብለዋል። ደርባን ሹመቱን ለማስቀረት ያለው ተስፋ የተመናመነ መሆኑንም እንዲህ ገልጸውታል።
We can slow it down, perhaps a matter of hours, maybe days at the most.
እናዘገየው እንችላለን። ምናልባት የሰዓታት ጉዳይ ነው፣ ምናልባትም ቀናት። ውጤቱን ግን ልናስቆም አንችልም። አሁን ማድረግ ያለብን ይህንን በስርዓቱ ማድረግ ነው።
ይሁን እንጂ ላሉ ደርባን ዳኛ ባረት በ2020 ሊመጣ ከሚችል ከየትኛውም የምርጫ ውዝግብ ከወዲሁ ራሳቸውን ማግለል አለባቸው ይላሉ። የዩታው ሪፐብሊካን ሴኔተር ማይክ ሊ ግን በዚህ አይስማሙም። እንዲህ ብለዋል።
Whether she recuses in this or any other case is up to her and is up to her in consultation with
ራስዋን ከዚህ ወይንም ከሌሎች ጉዳዮች ማግለሉ ነገር የሷ ኃላፊነት ይሆናል። ያ ከስራ ባልደረቦቿና ከረዳቶቿ ጋር እየተማከረች ከህጉ ጋር እያስማማች የምትወስነው ይሆናል።
አሁን ክፍት ከሆነው የአገሪቱ ከፍተኛ ፍርድ ቤት ጋር ተያይዞ ቀደም ሲል ውጥረት ውስጥ የነበረው ፕሬዝዳንታዊ ምርጫ የበለጠ ተባብሶ ሊካረር እንደሚችል ይገመታል።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተፈጸሙ ወንጀሎች ዙሪያ ሲካሄድ የነበረው ምርመራ መጠናቀቁን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። በ5728 ሰዎች ላይ ማንነትን መሰረት ያደረገ የእርስ በርስ ግጭት በመቀስቀስ ወንጀል ክስ መመስረቱን ይፋ አድርጓል። የፌዴራልና የኦሮሚያ ጠቅላይ አቃቤ ሕግ ጉዳዩን አስመልክተው በጋራ የሰጡትን መግለጫ የተከታተለችው ፀሐይ ዳምጠው ዝርዝር አላት።
የፌዴራል ጠቅላይ አቃቤ ሕግና የኦሮሚያ ጠቅላይ አቃቤ ሕግ ጉዳዩን አስመልክተው ባለፈው ቅዳሜ በሰጡት የጋራ መግለጫ ነው የምርመራ ሂደት ያለበትን ደረጃ ያብራሩት። ባለፉት ወራት በተካሄደው የምርመራ ሂደት የፌዴራል ጠቅላይ አቃቤ ሕግ ከፌዴራል ፖሊስ፣ ከኦሮሚያ ጠቅላይ አቃቤ ሕግና የኦሮሚያ ፖሊስ በጋራ ሲሰሩ መቆየታቸውን ምክትል ጠቅላይ አቃቤ ሕግ ፍቃዱ ጸጋ አስታውቋል። በዚህም በ488 ክስ መዝገቦች 5728 ግለሰቦች ላይ ክስ ተመስርቶባቸዋል ነው ያሉት።
ከ5728 ተከሳሾች ውስጥ በፌዴራል መንግስት ስልጣን ስር የሚወድቅና በፌዴራል ጠቅላይ አቃቤ ሕግ የተከሰሱት 3377 ተከሳሾች ናቸው። በኦሮሚያ ብሔራዊ ክልላዊ መንግስት ስልጣን ስር የሚወድቅና በኦሮሚያ ጠቅላይ አቃቤ ሕግ የተከሰሱት ደግሞ 2351 ተከሳሾች ናቸው። በመዝገብም ስንከፋፈለው በፌዴራል ጠቅላይ አቃቤ ሕግ 114 መዛግብትን የከፈት ነው። ኦሮሚያ ብሔራዊ ክልላዊ መንግስት ደግሞ ወይም በኦሮሚያ ጠቅላይ አቃቤ ሕግ ደግሞ 374 መዛግብት ላይ ነው ክሶችን የመሰረተው። በመዛግብት ብዛት ኦሮሚያ ወንጀል ክስ ሲቀርብ ወንጀሉ የተፈጸመበት ቦታ ባለ ፍርድ ቤት ነው የሚሆነው እና ወረዳዎቹ የተበታተኑ ስለሚሆኑ መዛግብት ቁጥሩ በዛው ልክ ይጨምራል። የፌዴራል መንግስትን ክስ በተመለከተ ግን የፌዴራል ከፍተኛ ፍርድ ቤት ስልጣን ነው። በህገ መንግስቱ መሰረት የፌዴራል ከፍተኛ ፍርድ ቤትን ስልጣን በውክልና የሚሰራው የክልሉ ጠቅላይ ፍርድ ቤት ነው። ስለዚህ ወረዳ ላይም ዞን ላይም የተፈጸሙ ወንጀሎችን የክልሉ ጠቅላይ ፍርድ ቤት ችሎቶች ባደራጀባቸው ቦታዎች ክስ ስለምንመሰርት ተከሳሾቹም ሰብሰብ የማድረግ በተቻለ መጠንና መዝገቡን የመቀነስ ሁኔታ ያሳያል ማለት ነው።
ከተጠርጣሪዎቹ ብዛት ከወንጀሉ ስፋትና ወንጀሉ ከተፈጸመበት ቦታ ስፋት አኳያ ምርመራው ጊዜ እንደወሰደ ነው የፌዴራል ምክትል ጠቅላይ አቃቤ ሕግ አቶ ፍቃዱ ጸጋ የተናገሩት።
ለመጠቃቀስ በምዕራብ አርሲ፣ አርሲ፣ ምስራቅ ሸዋ፣ አዳማ ልዩ ዞን፣ ጅማ ከተማና ጅማ ዞን፣ ምዕራብ ባሌ፣ ምዕራብ ሸዋ፣ ምዕራብ ሐረርጌ፣ ምስራቅ ሐረርጌና ሐረር ከተማ የተፈጸመ ወንጀል ነው ስንመረምር የነበረው። ሰፊ ነው ወንጀል የተፈጸመበት ቦታ። ሰፊ የሰው ኃይል ይፈልጋል። ሰፊ ሎጂስቲክ ይፈልጋል። በጣም ቁጥሩ በዛ ያለ ሰው ቁጥጥር ስር ውሏል። ስለዚህ የወንጀሉ የደረሰው ጉዳት፣ የተጠርጣሪዎቹ ብዛት ምርመራን በጊዜ ከማጠናቀቅ አንጻር ፈታኝ የነበረ ስራ ነው የነበረው። ምርመራ ሲመረመር ሲሰራ ሁለት ጥቅሞችን ማመዛዘንና ጎን ለጎን ማስኬድን ይፈልጋል ይጠይቃል። ተጠርጣሪዎች አሉ፣ የሚታሰሩ ቁጥጥር ስር የሚውሉ የተጎዳ ሰው አለ፣ የተጎዳ ጥቅም አለ። ሁለቱን ኢንትረስቶች ባላንስ ማድረግን ይጠይቃል እና በዚህ ረገድ ወንጀሉ የተፈጸመበት ቦታ ሰፋ ያለመሆኑ፣ መራራቁ፣ የደረሰው ጉዳት መብዛቱ የተወሰነ ምርመራችን ላይ አዳጋች ሁኔታ ፈጥሮብን የነበረው።
በፌደራል ጠቅላይ አቃቢ ህግ ተከሳሾች በ114 የክስ መዛግብት ክሳቸው መደራጀቱን ነው የተገለጸው። በኦሮሚያ ጠቅላይ አቃቢ ህግ ደግሞ በ374 የክስ መዛግብት ክሳቸው እንደተደራጀ ተጠቁመዋል። ከነዚህ ውስጥ 63 ግለሰቦች በሐረር ከተማ በፈረሱ ሐውልቶች ምክንያት በሽብር ህጉ መሰረት ተጠያቂ የሚሆኑ ናቸው ብለዋል አቶ ፍቃዱ።
63 ተከሳሾች በሐረሪ ብሔራዊ ክልላዊ መንግስት ሐረር ከተማ ወንጀል የፈጸሙ ሰዎች ናቸው። እነሱ በተለየ ነው የተከሰሱት። እንደምታውቁት ሁለት ሐውልቶች ፈርሷል። የሽብር አዋጁ አንቀጽ 1176 በታሪካዊ ቅርሶቻችን ላይ በሐውልቶችን ጨምሮ ወንጀል መፈጸምን ሽብር አድርጎ ያስቀምጠዋል። እነሱ በተለየ በሶስት መዝገብ 63 ተከሳሾችን በሽብር ወንጀል ክስ ቀርቦባቸዋል።
ሌሎች አነስተኛ የወንጀል ተሳትፎ የነበራቸው ሰዎችም ጉዳያቸው እየታየ ከዚህ ሳምንት ጀምሮ በዋስትና እንደሚለቀቁ ምክትል ጠቅላይ አቃቤ ሕጉ አቶ ፍቃዱ ጸጋ ገልጿል።
ክስ ያልቀረበባቸው ቁጥጥር ስር የዋሉ ሰዎች ነበሩ። የእነሱ ጉዳይ በተለየ ሁኔታ እንዲታይ ለማድረግ ሞክረናል። ሁሉም በተለያየ መንገድ ወንጀል ውስጥ መሳተፋቸው በተለያየ ማስረጃ ደረጃ ለማረጋገጥ ተችሏል። ነገር ግን የወንጀል ተሳትፏቸው በጣም ያነሰ፣ ወደ ፍርድ ቤትም ይዘን ስንሄድ የፍርድ ቤቱን በርደን ከመጨመር ያለፈ ሚና የማይኖረው በቀጥታ ቀደምክ ባልኩት ማንነትን መሰረት ያደረጉ ጥቃቶች ውስጥ የተሳተፉ ሳይሆን ምናልባት እዚህም እዚያም ንብረቶች ሲዘረፉ ወድቆ ያገኙትን ያነሱ አንዳንዶቹ አስቀምጡልን ሲባሉ ያስቀምጡ አይነት ሰዎች ስለሆኑ እነሱን በተለየ ሁኔታ ትሪት ማድረግ የሚል ውሳኔ ወስነን የኦሮሚያ ክልል ፖሊስ አንደኛ የእነዚህ ሰዎች የወንጀል ተሳትፎ በደንብ ጠርቶ በዋስትና ላይ ሆኖ ምርመራ እንዲካሄድበት፣ አንዳንዶቹ ዋስትና እየጠሩ ከዚህ በኋላ በተመሳሳይ ወንጀል ውስጥ ላለመገኘት የስምምነት ፊርማም ጭምር እያስፈረምናቸው ብንለቃቸው ውሳኔ ሰጥተናል።
በእነ አቶ እስክንድር ነጋና አቶ ጃዋር ሲራጅ መሐመድ መዝገብ ስር ያሉት ተጠርጣሪዎች ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ እንደሚገኝ ምክትል ጠቅላይ አቃቢ ሕጉ አስታውሷል። ከአርቲስት ተጫሎ ግድያ በኋላ በኦሮሚያ በተከሰተ ሁከት 167 ሰዎች ህይወታቸው ማለፉን እንዲሁም 360 ሰዎች የአካል ጉዳት እንደደረሰባቸውና ከ4 ቢሊዮን ብር በላይ የንብረት ጉዳት መድረሱን በምርመራ እንደተጣራ በመግለጫው ተነስቷል። የፌዴራል ምክትል ጠቅላይ አቃቢ ሕጉ አቶ ፍቃዱ ጸጋና የኦሮሚያ ጠቅላይ አቃቢ ሕጉ አቶ ሁሴን ኦስማን በጋራ መግለጫቸው ፍርድ ቤቶች የፍርድ ሂደቱን ለማየት የሚያስችል መንገድ ዝግጅታቸውን ማጠናቀቃቸውንና የህግ የበላይነት የማስከበሩ ተግባር ተጠናክሮ እንደሚቀጥል አስታውቋል። በተለይ በፖለቲካ መሪዎች ላይ የተመሰረቱ ክሶች ፖለቲካዊ ሳይሆን በወንጀል ከመጠርጠራቸው ጋር ብቻ የተያያዙ መሆኑን ጠቅላይ አቃቤ ሕግ ሰሞኑን አመልክቷል። ህጋዊና ሰላማዊ ፖለቲካዊ እንቅስቃሴዎችና የሰዎችን ሞት የማያስከትሉ ጽንፈኛ፣ ብሔርተኛ፣ ጦረኛ፣ ሁከት ፈጣሪ ንግግሮችን መለየት አለብን ብለዋል ጠቅላይ አቃቤ ሕግ ጌዲዮን ጢሞቴዎስ። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይም ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በኦሮሚያና አማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች መካከል ተፈረመ የተባለው ስምምነት ባልተገኙበት ስማቸው መጠቀሱንና የስምምነቱ አካልም እንዳልነበሩ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና አስታወቁ። የብልጽግና ፓርቲ በበኩሉ የውይይት መድረኩ ሁሉንም በማሳተፍ ቅሬታዎችን ቀርፎ ይሰራል ብሏል። ሙክታር ጀማል ስርስራለው።
ባለፈው ዓመት በከፍተኛ የትምህርት ተቋማት ተማሪዎች ግጭትን ለመፍታትና ለመሰል ችግሮች መሠረታዊ መፍትሄ ለመፈለግ በኦሮሚያና በአማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች መካከል ሲደረግ የነበረው ውይይት ከአስር ወራት በኋላ የደረሰበት ስምምነት የጋራ የፖለቲካ አቋማቸው የተንጸባረቀበት መሆኑ ተገልጿል። ድርጅቶቹ በኦሮሚያና አማራ ክልሎች የሚኖሩ የሁሉም ህዝቦች አባላት ደህንነትና መብቶች እንዲከበሩ ከሚለው አንስቶ የሀገሪቱን ህገ መንግስት ማሻሻልን ባካተቱ 10 ነጥቦች ላይ ከስምምነት ላይ ደርሷል። የስምምነቱ አካል የሆኑ የድርጅቱ 5 የኦሮሚያ ክልል እና ከአማራ ክልልም 5 መሆናቸው የተገለጸ ሲሆን አንዱ በስም የተጠቀሰው የኦሮሞ ፌዴራላዊ ኮንግረስ ውይይቱ ላይ ሳይገኝና ሳይፈርም አላግባብ መጠቀሱን መግለጫ በማውጣት ተችቷል። የድርጅቱ ሊቀመንበር ፕሮፌሰር መረራ ጉዲና በውይይቱ ላይ መሳተፍ እንደማይፈልጉ ጭምር ቀድመው ለአስተባባሪዎች መግለጻቸውን ለቪኦኤ ተናግረዋል።
ቡድኑ በዚህ ባሁን በቀጠለበት መንገድ የትም መድረስ ለማይችል ለህዝባችን ብዙ ጠቀሜታም ስለሌለው አሁን ባለበት ደረጃ ቆሞ ከተቻለ ወደ ሰፊው ሀገራዊ መግባባት ደረጃ መግባቱ ይመረጣል የሚለውን በተደጋጋሚ ለአገናኞቹ ነግራቸዋለሁ። እንደማንፈርምም ስረግጬ ነግራቸዋለሁ። ግን ስማችን ለምንዛ ውስጥ ተጠቀሽ አላግም።
ፕሮፌሰር፣ በውይይቱ መድረክ ላይ ከእናንተ ድርጅት እርሶም ሆኑ ሌላ የእናንተ አመራር አንድም የተገኘም የፈረመም አልነበረም ማለት ሆነ?
የለም፣ የተገኘም የለም፣ የፈረመም የለም። እንደማንፈርምም እንደማንገኝም ከዚህ በፊት በተደጋጋሚ በተጠራ ስብሰባዎች ላይም እንዳልተገኘን እንደገና ደግሞ በግልም ተገናኝተን እንደማንፈርምም በተቻለ ወደ ብሔራዊ መግባባቱ በሀገር ደረጃ በሚደረገው ውስጥ ተሳትፏችን እንደምንቀጥልና ከቻሉ በዛ ሰዓት እንዲያደርጉ ለአገናኞቹም ነግራለሁ ማለት ነው።
የተነሳውን ቅሬታ በተመለከተ መልስ እንዲሰጡን የውይይት መድረኩ አስተባባሪ ዶክተር ዲማ ነጎን ለማግኘት በተደጋጋሚ ብንሞክርም ልናገኛቸው አልቻልንም። በዚህ ላይ ሐሳብ የሰጡን የኢትዮጵያ ብልጽግና ፓርቲ የፖለቲካ ፓርቲዎችና ሲቪል ማህበራት ዘርፍ ኃላፊ ዶክተር አለሙ ስሜ ተከታዩም ብለዋል።
በተለይ በሁለቱ ክልል የሚኖሩ ኢትዮጵያውያን በሰላም ወጥተው በሰላም መግባት እንዲችሉ እነዚህ ፓርቲዎች የራሳቸውን በጎ ተጽዕኖ ማድረግ እንዲችሉ እና እነዚህና እነዚህ በመሳሰሉ በጣም አዎንታዊ ጉዳዮችና ሁላችንም ተስማማንበት ነገር ነው። ባለፈው ረቡዕ ዕለት ሸራተን ያደረጋት ይሄንን ነው። ያው የመግባቢያ ሰነድ ማለት ነው። የመግባቢያ ሰነድ መፈራረምና እነኚህን ሰነዶች ለህዝብ ግልጽ የማድረግ ጉዳይ እንጂ ያን ዕለት አይደለም የተወያየነው። ተስማማንበት ድራፍቱ ላይ ሀሳብ ሰጥተን ራሱ ወደ ሁለት ወር አልፎታል።
ሁለቱ ብቻ ትላልቅ ጉዳዮች ላይ ህገ መንግስትን ስለማስሻሻል ጭምር አንስቶ መነጋገር ሌላውን ችላ ማለትና ሁለታችን ብቻ ያገባናል ብሎ ራስን የመወከል ነው ትክክል አይደለም ብለው የሚተቹም የፖለቲካ ፓርቲዎችም ሰዎችም አሉ። ይህም በተመለከተ ምን ይላሉ እርሶ?
ሌሎችም በዚህ በአገር ጉዳይ ላይ መካተት አለባቸው መሳተፍ አለባቸው የሚለው ነገር ትክክል ነው። እኛም የአማራ ፓርቲዎችም አይተናል፣ ተቀብለናል። ግን ይሄ ውይይት ቅድም እንዳልኩ ረዘም ላለ ጊዜ ነው የተጀመረው። ያ የተጀመረውም ደግሞ መቋጫት ነበረበት እንጂ በሂደት እነኚህ ነገሮች ከግንዛቤ እየተወሰዱ መጥቷል። እኛም መግባት አለብን፣ እኛም መሳተፍ አለብን፣ እኛም ያገባናል። የሁለቱ ብሔር ብቻ አይደለም የዚህ ሀገር ጉዳይ ባዮቹም ትክክል እንደሆነ ወስደናል። እኛ የእኔም ሀሳብ እንደዛ ነው። ግን ደግሞ ይሄ ፎረሙም ኦሮሞና አማራ ፓርቲዎች ፎረሙም ትክክል እንደሆነ ሀሳቡ ትክክል እንደሆነ ቀጣይ ውይይት ሁሉንም ያሳተፈ ማድረግ እንዳለብን ተስማምተናል። ከገቡበት በኋላም የሚያዳብሩት ነገር ካለ የሚቀይሩት ነገር ካለ መቀየር ማዳበር ይቻላል። ያው ውይይቶች ተጀምረዋል በፓርቲዎች መካከል በፖለቲካ ፓርቲዎች ምክር ቤት አማካኝነት ጥሩ የሆኑ ውይይቶች ተጀምረዋል። ይህንን እያሰፋን እያሳተፍን መሄድ እንዳለብን እኛም ተገንዝበናል።
የኦሮሞ ፌዴራላዊ ኮንግረስ ከዚህ ቀደም በውይይቱ ሲሳተፍ የነበረ ቢሆንም መፈራረሙ ደረጃ ግን አለመስማማቱንና እንደማይገኝም ቀድሜ አሳውቄ እያለሁ ስሜን እዛ ውስጥ ጠቅሰው የውይይቱ የስምምነቱ አካል አድርጎ እኛን መጨመር አግባብ አይደለም የሚል መግለጫ ጭምርም አውጥተዋል። ይህ ደግሞ እንቅፋት በሂደቱ ላይ ሊፈጠር ይችላል ብለው የሚያነሱም አሉ። ይህም በተመለከተ ዶክተር አለሙርሶ ምን ይላሉ?
መድረክ አስተባባሪዎቹ መልእክት ልከዋል። ፕሮፌሰር መረራ እኔ አልተመቸኝም፣ በሀሳብ ግን ከእናንተ ጋር ነው ያለሁት። በስርዓተ መደራረብ ምክንያት አልተመቸኝም እና ይቅርታ አድርጉልኝ፣ ከሀሳብ ከእናንተ ጋር የሚል የመድረኩ አስተባባሪዎች መድረኩን ሲያስተዋውቁ መስማታቸውን ቃል በቃል ላላስታውስ ይችላሉ። ይህም መልእክት ማስተላለፋቸው ትዝ ይለኛል።
መስከረም 13 2013 በአዲስ አበባ ሸራተን አዲስ ሆቴል የተደረሰው ስምምነት በተጠቀሱት ነጥቦች ዙሪያ አብሮ ለመስራትና ሰላምና ጸጥታን ለማስፈን እንዲሁም የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለማድረግ እንደሚተባበሩም አመላክተዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜይል አድራሻችንንም ተጠቀሙ። አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። ዘንድሮ የጣለው ከፍተኛ መጠን ያለው ዝናብ ባስከተለው ጎርፍ አደጋ ከ22,000 በላይ ሰዎች ከቤት ንብረታቸው መፈናቀላቸውን የአማራ ክልል መንግስት አስታወቀ። በጣና ዙሪያ ያሉ የጎርፍ ሰለባዎችም መንግስት የሰብአዊ ድጋፍ አላደረገልንም እያሉ ነው። የአማራ ክልል መንግስት በበኩሉ ከአሰራር ክፍተት ካልሆነ በስተቀር አስፈላጊው ድጋፍ ወደ የአካባቢዎች ተልኳል ብሏል። አስቴር ምስጋናው ዝርዝር ዘገባ ታስደምጠናለች።
በአማራ ክልል በአምስት ዞኖች በ18 ወረዳዎችና በ41 ቀበሌዎች በተከሰተው የጎርፍ አደጋ ከ22,000 በላይ ሰዎች መፈናቀላቸውን ነው የክልሉ መንግስት የገለጸው። በተለይ በደቡብ ጎንደር ዞን ሊቦ ከምክም፣ ፎገራና ደራ ወረዳዎች እንዲሁም በማዕከላዊ ጎንደር ዞን ደንቢያ ወረዳ ከጣና ሐይቅ መሙላት ጋር ተያይዞ ቁጥሩ ከፍ ያለ ተፈናቃይ ይገኛል። ከነዚህ ተፈናቃዮች መካከል በድንኳን ውስጥ የሰፈሩ እንደዚሁም በቤታቸው ቆጥ ሰርተው የተቀመጡ ይገኛሉ። ሁሉም የሰብአዊ ድጋፍ እንደሚያስፈልጋቸው ይናገራሉ። ቄስ መንግሻ ምናለ በፎገራ ወረዳ ዋገጠራ በተባለ ጎጥ የሚኖሩ ናቸው። በአካባቢው የጎርፍ አደጋ በየጊዜው የሚያጋጥም ቢሆንም የዘንድሮ ግን የተለየ ነው ይላሉ።
የዛሬ 24 ዓመት የተወሰነ መጥቶ ነበረ፣ እንደዚህም መጠዋቁም ነበር እንጂ አይተዋረቁም። ዛሬ ዘንድሮ በጣም ለየት ያለ ነው። በጣም ከወደ 90 ሄክታር መሬት የሚሆኑ ሆርሞን ያሉ የሩዝ አዝመራ ከና በጋንስ ሶስት ከጉመራ ደስ የሚል እባቡ ምናምኑ የለግ መጣ። በጣም አስቸግሮናል። ሁለት ሰዎች የሙሙት ህይወታቸው አልፎ አንድ እንደዚህ በጎ አስተዳቢ ሁለት የወለደ ነው። አንዷ ደግሞ እንደዚሁ አንድ የወለደች ሆ ላይ ጀሩ እያለ ሆው አዘግታቸው ሲያጠልቃቸው በበሬ ደግሞ እንቦጩ እንወጣለን ሲሉ እንቦጩ የተነሳ ሆው ሲያጅላቸው እንቦጩ በበሬያቸው ሲወጣ በዚያ ነው ሞት።
አሁን እናንተ ቆጥ ላይ ነው ያላችሁ? ከብቶቹ የት ነው ያለ?
ከብቶች እነዚህ እንጨቱ ተደርድሮ በበሬ አፈር ምናምን እየተቆፈረ ምር ከዚያ ላይ እንቦጩ ይደለደላል። እንቦጩ ዛሬ ይዟቸው ያለ ከብቶች።
አርሶ አደር ደሞዝ ጸጋው የዚህ ጎጥ ነዋሪ ናቸው። 8 ቤተሰቦቻቸውና እንስሶቻቸው ቆጥ ላይ እንዳሉ ይናገራሉ። በመጠለያ ጣቢያ ያሉ ተፈናቃዮች አስፈላጊው ሰብአዊ ድጋፍ ስላልተደረገላቸው በቤታቸው መቆየት መምረጣቸውን ነው የሚናገሩት።
አዝመራችን ገደፋም አውድ ሞታ ነኝ ሩዝ ነበር አዝመራችን። ከብታችንም በየዘመድ ያወተን ሰዎች ባልጋና በቆጥ ሆነና ያለን።
ከመንግስት ምን ድጋፍ አገኛቸው?
ለአንድ ቀን እንደ ኩታራ ማለት ነው የ5 ኪሎ መኮረና ጋዙ የሰደደ ሌላ ነገር የተረዳ ነው የለም እስካሁን።
አካባቢውን ለቀው የወጡ ሰዎች ድጋፍ እየተደረገላቸው ነው?
ኧረ የለም፣ እነሱም በክራይ ቤት ወጥተዋል። የመለየት ስራ ስሩ ተብለን ጠይቀን አቀረብን። እነሱ በክራይ ቤት አሁን አከተማዋ ነው ያሉ።
ክልሉም ሆነ የፌዴራል መንግስት ባለስልጣናት እኮ ቦታውን ጎብኝተው ነበር፣ ተጎጂዎቹን ጎብኝተው ነበር።
እሱማ በደንብ አድርገው ጎብኝተው በዚህ በመቀለያ መቀለል አለበትና መንግስት ድጋፍ እያደረገ መቀለል አለበት ብለው ተናግረው ሄዱ። እስካሁን ድረስ የሚደረገው ነገር የለም። መንግስት የሚረዳንን ነገር በመቀለያ አድርጎ ይህን የቸገረውን ህብረተሰብ ለብሱ እንዲያድንን የሚል ነገር አለና እየደረሱ እየመጡ እየደረሱ መሄድ ሳይሆን አቋሙን ነገር መቼ ሰው እስከሚሞት ድረስ መጠበቅ የለበትም ነበር እና በበሽታ ሰው ሳይበከል ይህን ተሎ ቢወጣና ጥሩ ነበር።
በባህር ዳር ከተማ አስተዳደር በደብረ ማርያም አካባቢ የሚኖሩ ሰዎችም የጣና ሐይቅ በመሙላቱ አካባቢያቸውን ለቀው ለመውጣት ተገድደዋል።
አበባ ሙጭ እባላለሁ። ከደብረ ማርያም ጣና ሐይቅ ገዳም ነው የመጣው። ውሃው ከመጠን በላይ ከሁል ጊዜውም በበለጠ ሀብት ንብረታችን ወርሶ ከቤት ወጠን ነው ያለ እና በዚህ የተነሳ መንግስት ድረሱልን እያልን ጥሪያችን በየቦታው በየሰዓቱ ብናመለክት አንድም ተደራሽ የለም። በማህተም አሳትማችሁ የሚያስተዳድራችሁ አካል ውሃ መበላቱን ማረጋገጫ አምጡ ተባልን። አመጣን። በነሐሴ ወር ጥን ምላሽ አላገኘንም። አሁን ሰው በየቦታው በእግሩ ባደረሰው ዘመድ አለ በሚለው ቦታ ሁሉ እየተጠጋ ነው ያለ ጓዝ ንብረቱን ትቶ። እኔ አሁን ብዙ የንብ ቀፎች ነበሩ፣ ተውጡ ቀሩ። ልጆችን ላውጣ ወይስ ቀፎ በረት የለኝ? ከጌታ በታች እኮ መንግስት ነው ያስተዳደረኛ ደራሻችን። ሰው ለሰው ካላዘነ ማን ሊመጣልን ነው? እኛ
መፍትሄ
አንደኛ ደረቅ ቦታ እንቀመጥ። መንግስት ደረቅ ቦታ ሊሰጥን ይገባል። ውሃ ተነክረን ሁልጊዜም ውሃ ክረምት በመጣ ቁጥር እንደሰጋን እንደባባን።
በየአመቱ ነው ይሄ ነገር የሚከሰተው ወይስ ዘንድሮ ነው?
አሁን በየአመቱ ከፊት ምን ይሆናል? ጨረጨራ ግድብ አለ 7 በር 7ቱ በር ክረምት ላይ ገና ሲጀምሩ ውሃው እንደተዘጋ ሲቆይ እኛ እኔ ሪፖርት አድርጌያለሁ ራሱ ለክፍለ ከተማ። ይሄ ውሃ አለ ደም ዘንድሮ አገር ይበላል የሚለውን ሪፖርት አደረግ። ይሄ ሲሆን ግን እንደ ዋዛ ሐምሌ ላይ የሚሞላ ውሃ በሰኔ ላይ መጣ ወደ ሜዳው ሲመጣ ሐምሌ ላይ እንግዲህ ነሐሴ ሲመጣማ አንድየው እንደሚያስወጣ አሁን ሁልጊዜ በመስከረም ወለምብር የሚያሰጋ አሁን ግን ነሐሴ ላይ አስወጣው ሙላው ሰው። አሁን ቤተክርስቲያኑም አመልክታለች ዛሬ ራስ ወጣ። መካነ መቃብሮች ተበልተዋል። የቃቤቶች የአገልጋዮች ሴቶች መነኮሳት ሁሉ ተጠግተው ነው ያሉ።
የአማራ ክልል የምግብ ዋስትና ፕሮግራም አስተባባሪና ልዩ ድጋፍ የሚሹ አካባቢዎች የህዝብ ግንኙነት ኃላፊ አቶ ኢያሱ መስፍን ከአሰራር ክፍተት ካልሆነ በስተቀር ድጋፎቹ ወደ የአካባቢው ተልከዋል ነው ያሉት።
አሁን ድጋፉን እያቀረብን የምንገኝ ከጊዜያዊ መጠለያ ላሉ ሰዎች ነው። በየቤተሰቦቻቸው ለተጠለሉ ሰዎች ድጋፉን ተደራሽ ለማድረግ እንግዲህ በየቤቱ ለመሄድ ከባድ ስለሚሆን አሁን ተደራሽ እያደረግን ያለ ለጊዜው በዚህ አግባብ ነው። እስካሁን ድረስ 14897 ተጠቃሚዎች ያሉ ወር 2470 ኩንታል ስንዴ አቅርበናል። 64 ኩንታል ዘይት አቅርበናል ለአንድ ወር ማለት ነው። ይህ በቂ ነው ተብሎ አይታሰብም። ነገር ግን 6190 ብስኩት አቶም ብስኩቶችንም እንደዚሁ ለተጎጂዎች ተደራሽ እንዲሆን አድርገናል። 2264 ብርድ ልብስም እንደዚሁ ሰጠናል። ይሄ ማለት ግን በሁሉም ቦታ እኩል ስርዓት ሆኗል ለማለት አይደለም። ምክንያቱም እንደየኮሚቴው ፍጥነትና እንደየኮሚቴው ጥያቄ መሰረት ነው ምላሹ እየቀረበና እየፈጠነ የሚገኘውና እሱን መሰረት ያደረገ ስራ እየሰራ ነው የምንገኘው።
በጣና ዙሪያ ላይ ተፈናቃዮች እንደሚሉት ዘንድሮ አካባቢው የጎርፍ አደጋ ያጋጠመው የጨረጨራ ግድብ ባለመከፈቱ ነው ይላሉ።
ጣና ዘንፍሎ ወደ ሽቅ የሄደበት ምክንያቱ ምንድነው? የጨረጨራ የሚባል ባህር ዳር ነው አሁን ተዘግቷል። የእሱ መዘጋት ነው በጣም ጎንፍሎ
የገላ ነው። ጨረጨራ ተከፈተ ለአንድያው ውሃ የሚባል ነገር አይቆምም። አሁን ሰባት በር አለ፣ ሰባቱ በር ዝግ ነው። ለአንድ ቀን ጩኸን ጩኸን ለአንድ ቀን ምልክት ተደረገና የክልሉን አዳራሽና በይሰታችና ቻይና ካምፕን በላ ተብሎ ነው ወዲያው ዝጉ የተባለ እና ራሱ እንደ ወሬ ከዚያ ዘበኞች ላይ ኢንፎርሜሽን ስናገኝ ትጭቶችን ማስወጣት ይሻላል እንጂ ይኸው መዘጋት አለበት በሚል ሲከፈትም ሰዎች አመራሮች ከፍተኛ አመራሮች ነበሩ። ሲዘጋም መጥቶ ነው የተዘጋ እና መፍትሄ ይሰጠን ነው ባጠቃላይ።
አቶ ኢያሱ የጨረጨራ ግድብ መዘጋት ከጎርፉ ጋር የሚያገናኘው ነገር እንደሌለው ይናገራሉ።
ጣና ሞልቶ መፍሰስ ከጨረጨራ ግድብ ጋር ይያያዛል ብያለሁ አላስብም። ምክንያቱም መገጭ፣ ጉማራና አረብ ይሞላሉ ሁልጊዜ። የዘንድሮ ሙላት ከምን ጊዜውም በላይ ከፍተኛ የሆነ የዝናብ መጠን በመዝነቡ ምክንያት ጣና ከዚህ በፊት ከነበረው ሁሉ አመታት ከፍተኛ የሆነ የዝናብ መጠን ታይቷል። በዚህ መሰረት ጣና ሊይዝ ከሚችለው ውሃ በላይ ሞልቶ ወደ አካባቢው ፈሷል የተባለውን ነገር ለውሃ ሀብት ሚኒስተሩን መጥተው ሳለ ጥያቄውን አቅርበው ስለነበረ እንደማይገናኝ እሳቸው ማስረድተዋቸዋል።
ከጨረጨራ ግድብ መዘጋት ጋር በተያያዘ አርሶ አደሮቹ በምክትል ጠቅላይ ሚኒስትር ደመቀ መኮንን ለሚመራው የፌዴራል መንግስት ከፍተኛ አመራሮች ቅሬታ አቅርበው ነበር። ምክትል ጠቅላይ ሚኒስትር ደመቀ ችግሩ የግድቡ መዘጋት እንዳልሆነ መናገራቸው ይታወሳል። በባህር ዳር ከተማ አስተዳደር በደብረ ማርያም አካባቢ ያለው የጎርፍ ተጎጆች ያነሱትን ቅሬታ ለምክትል ከንቲባው አቶ አማራ አለሙ አቅርቤ ነበረ።
በዛው በቀበሌያቸው ላይ ቦታ ፈልገን በዘላቂነት ማስፈር ቀጣዩን ስራው ስራ እንደሚሆን ለጊዜው ግን እዛው ቤታቸው ውስጥ ነው ያሉት። አሁን ልክ ነው መሸጋገሪያቸው አካባቢ ላይ ጎርፍ እየገባ የመረበሻ ያለ እሱን ጊዜያዊ መፍትሄ ወንዙን መገደብ ወይም ጎርፉ እንዳይወጣ ማድረግ ሳይሆን የእነሱን አካባቢ ደረቅ እንዲሆንላቸው ገረገንቲ ወይም ሴሌክትድ ማቴሪያል መድፋት ስራ እንሰራለን ብለን ነው እየተነጋገርን ያለ። ይህንን በእኔ በኩል አዝዣለሁኝ። ያስቲሆን ድረስ ጎርፉ የማያስቀምጣቸው ከሆነ አውጥተን ሌላ ላይ በተለያየ መንገድ ማቆየት ነው የምንችለው እንጂ ቋሚ ሰዎችን የማስቀመጫ ቦታ የምንፈልገው አሁን ነገ ወይም ተነገ በኋላ ልልሽ አልችልም። ሰብል መሰብሰብ አለበት። ቢያንስ እስከ ህዳር ጥቅምት ካለፈ በኋላ ይህን ፕሮሰስ ሊደረግ የሚችለው ቢኮዝ በባህር ዳር ከተማ አስተዳደር ያለው ይህንን ልንሰራበት የምንችል መሬት በአርሶ አደሩ እጅ ነው ያለው። ለአርሶ አደሩ ደግሞ ካሳ ከፍለሽ ህጉ የሚፈቅደው ነገር አድርገሽለት ነው መሬት ሊለቅልሽ የሚችል ዝም ብሎ ሊለቀው ስለማይችል ስልናደርግ አንችልም። የዚህ የተለየ ነገር ነፃ ቦታ ስለሌለን ማለት ነው። ደብረ ማርያም ላይ ክፍለ ከተሞች ሄዱ ይሄን ነው ማድረግ የምንችለው። ይሄ ነገር ኦልሬዲ ጊዜ የማይሰጣቸው ከሆነ በካምፕ ደረጃ ማቆየት የምንችልበት እድል እናመቻቻለን። ግን በእኛ እምነት ዝም ብለን ክረምቱ ከዚህ ሺህ በላይ ይገፋል ብለን ስላላሰብ ዘላቂ መፍትሄው ላይ ነው ስንነጋገር የቆየን እንጂ እነሱ የሚፈልጉት ይሄን ነው። በነገራችን ላይ
ባለፈው አመት ሰኔ ወር ላይ ማለትም ከሁለት ወር በፊት የአማራ ክልል ምግብ ዋስትና ፕሮግራም ማስተባበሪያና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን ዘንድሮ ከፍ ያለ የዝናብ መጠን በመኖሩ የጎርፍ አደጋ እንደሚከሰት መግለጹ ይታወሳል። ዘንድሮ በኢትዮጵያ ከፍተኛ መጠን ያለው ዝናብ በመዝነቡ ከ313,000 በላይ ዜጎች መፈናቀላቸውን የብሔራዊ አደጋ ስጋት ስራ አመራር አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የአፍሪካ አየር መንገዶች በኮሮና ቫይረስ ሳቢያ የተጣለባቸው የትራንስፖርት ገደብ ካደረሰባቸው ጉዳት ለማገገም ከሶስት ዓመታት በላይ እንደሚወስድባቸው የአየር ትራንስፖርት ኢንዱስትሪ ውስጥ አዋቂዎች ተናግረዋል። የዚያኑ ያክልም በዓለም አቀፉ ቀውስ እየተንገታገተ ያለው ኢንዱስትሪ ራሱን በአዲስ መንገድ አደራጅቶ የተለያዩ ስልቶችን በማቀድ ውጤታማ ሊሆን የሚችልበትንም እድል የተከፈተለት መሆኑን የቪኦኤ ዘጋቢ አኒታ ፓውል ከጆሃንስበርግ ዘግባለች። የኢትዮጵያ አየር መንገድን የህዝብ ግንኙነት ኃላፊ አቶ ሄኖክ ሲራክን ደግሞ አየር መንገዱ የአገልግሎቱን ዘርፈ ብዙነት በማሳደግ የቀውሱን ጊዜ በውጤታማነት እየተሸጋገረ መሆኑን ለአሜሪካ ድምጽ የአማርኛው ፕሮግራም ተናግረዋል። የአኒታ ፓውልን ዘገባ ጨምሮ የኢትዮጵያ አየር መንገድን ህዝብ ግንኙነት ያነጋገረው ደረጀ ደስታ ዘገባውን እንደሚከተለው ያቀርበዋል።
የኮሮና ቫይረስን ስርጭት ለመክታት ድንበሮቻቸውን በዘጉ አገሮች ሳቢያ የአፍሪካ አየር መንገዶች በረራቸውን ለወራት አቋርጠዋል። ምንም እንኳ አሁን በርካታ አገሮች የሰማይ ላይ መስመሮቻቸውን ክፍት ለማድረግ በዝግጅት ላይ ቢሆኑም ያ ማለት አየር መንገዶቹ ከየቆሙበት ቦታ ወዲያው ብድግ ብለው በረራ ይጀምራሉ ማለት አለመሆኑን ኤክስፐርቶች ይናገራሉ። ካለፈው መጋቢት ወር ጀምሮ ፓይለቶችን ብቻ ሳይሆን ኢንጂነሮችን ወይም መካኒኮችን ድጋፍ ሰጪዎችን ጨምሮ የ3.3 ሚሊዮን ሰዎች ህይወት ተጎድቷል። እሱም ብቻ ሳይሆን በዘርፉ ገቢ መስተጓጎል ሳቢያ የወደፊቱ ተስፋቸው ራሱ በጥርጣሬ ላይ እንዲወድቅ ሆኗል። ወደፊቱ የደበዘዘ ገጽታ እንዳለው አንድ የትልቅ አፍሪካ አየር መንገድ ማህበር መሪ ይናገራሉ። የደቡብ አፍሪካ አየር መንገዶች ማህበር ስራ አስፈጻሚ የሆኑት ክሪስ ዘዊጀንተል እንዲህ ይላሉ።
By the middle of April, you had
በሚያዝያ አጋማሽ የአየር ትራንስፖርት ትራፊክ በየካቲት 2020 ከነበረው 95% ዝቅ ብሏል። ስለሆነም አየር መንገዶቹ ወዲያው እጃቸው ላይ ያለውን ጥሬ ገንዘብ ወደ መቆጠብና ወጫቸውን ወደ መቀነስ ማተኩራቸው በግልጽ የሚጠበቅ ነበር። እንዳለመታደል ሆኖ እንደፈለጉት መቀነስ የማይችሉት ወጪ ሆኖ የተገኘው ግን ለሰራተኞቻቸው የሚከፍሉት ወጪ ብቻ ነበር።
ፓይለቱ ካርል ቦልዌግ ይህን አስቀድመው ያውቁ ነበር። ደቡብ አፍሪካ ሁሉን ነገር በዘጋችበት ጊዜ እውቁ አብራሪ በደቡብ አፍሪካ አየር መንገድ ያደረጉት የአገር ውስጥ በረራ የመጨረሻቸው እንደሆነ ተሰምቷቸዋል። የ58 ዓመቱ ፓይለት የረጅም ጊዜ የበረራ አገልግሎታቸው የዚያን ቀን የተጠናቀቀች መሆኑን ለራሳቸው በማኩተምተም ሁኔታዎችን በጸጋ ለመቀበል ቃል ገብተዋል። የደቡብ አፍሪካው አየር መንገድ ፓይለቶች ማህበር ፕሬዚደንት የሆኑት አብራሪው ካርል እንዲህ ይላሉ።
እለቱ
ልክ መጋቢት 15 ቀን ነበር። አዎ፣ እና ያው ነው። ለነገሩ ያ የመጨረሻው በረራይ እንደሆነ አላወቅኩትም ነበር። የት እንደበረርኩም አሁን አላስታውስም። ያን ጥያቄም ትጠይቅኛለሽ ብዬ ተስፋ አላደርግም፣ ግን እንደሚመስለኝ ለማንኛውም የበረራ መዝገብ ላይ ያለው።
ይሁን እንጂ ክሪስ ዘዊጀንተል እንደሚሉት ይህ ክስተት ኢንዱስትሪው ራሱን ተጠቃሚ ማድረግ የሚችልበትን አጋጣሚ ይፈጥርለታል። አንዳንድ አየር መንገዶች ለምሳሌ የአህጉሩ ቀዳሚ መሪ የሆነው የኢትዮጵያ አየር መንገድ የመንገደኞችን አውሮፕላን ወደ ጭነት ማጓጓዣ ካርጎ አውሮፕላን በመቀየር አፍሪካ የምትፈልገውን ሸቀጥና በምድር የተጓደለውን የትራንስፖርት መሰረተ ልማት ፍላጎት በመተካት አሟልቷል። በአየር ትራንስፖርት ኢንዱስትሪ ውስጥ አየር መንገዶቹ ሰራተኞቻቸውን እንዴት አድርገው በተለያየ ዘርፍ በማሰማራት መጠቀም እንደሚፈልጉ እያሰላሰሉ ነው። በሚቀጥሉት ወራት ውስጥ አየር መንገዶቹ ደንበኞቻቸውን ወደ በረራ ለመመለስ ምን አይነት ማባበያዎችን እንደሚሰጧቸው መንገደኞች ሊያስተውሉ ይችላሉ። የደቡብ አፍሪካው አየር መንገዶች ማህበር ስራ አስፈጻሚ ክሪስ ዘዊጀንተል እንዲህ ይላሉ።
ደንበኞችን ለማባበል በርካታ የሽያጭ ማግባቢያዎች ይካሄዳሉ። በረራዎቹ ደህንነታቸው አስተማማኝ መሆኑን በመግለጽ መንገደኞቻቸውን ያግባባሉ። ከዚያም ጋር ተያይዞ በመጀመሪያው አካባቢ በርካታ የዋጋ ቅናሾቹን በገበያው ውስጥ ማየት ይቻላል።
በደቡብ አፍሪካ በ2021 አጋማሽ ላይ የአገር ውስጥ በረራዎች መልሰው ሊያንሰራሩ እንደሚችሉ ተገምቷል። የዓለም አቀፉ በረራ ትንሽ ጊዜ የሚወስድ ሲሆን ምናልባትም እስከ 2023 ወይም 2024 ድረስ ሊቆይ ይችላል። በሌላም በኩል ለበረራ የሰለጠኑ አዳዲስ አብራሪዎችም ጊዜውን በጉጉት መጠባበቃቸው አልቀረም። የኢግል በረራ የትምህርት ቤት አሰልጣኝ የ28 ዓመቷ ወጣት ኬሊ ስሊንገርስ እንዲህ ትላለች።
እንደሚመስለኝ ራሱን ቶሎ የሚያስተካክል ኢንዱስትሪ ነው ያለን። በመስከረም አንድ ጊዜ የነበረውን ሁኔታ ብታይ እንደዚሁ ነበር። በዚህ ሰዓትም ብዙ ጥርጣሬ አለ። ሰዎች ፈርተዋል። ነገር ግን በመስከረም አንዱ ጥቃት ማግስት ኢንዱስትሪው ወደ ቦታው የተመለሰው ወዲያውኑ ነበር። በትክክል ያየኸው እንደሆነ ግን መልሶ ለማገገም የወሰደበት ጊዜ 2 ዓመት ነው። አሁንም በአቪዬሽን ኢንዱስትሪው የሚሆነው ይኸው ይመስለኛል። እንደገና ተመልሶ ያንሰራራል።
የአየር ትራንስፖርቱ ያን ጊዜ ተመልሶ በሚያንሰራራበት ሰዓት አለች ኬሊ፣ አየሩ ከሰማይ ነው የሚይዘውም የለውም ብላለች። የሰማችሁትን የአኒታ ፓውልን ዘገባ መሰረት በማድረግ ያነጋገርኳቸው የኢትዮጵያ አየር መንገድ የህዝብ ግንኙነት ኃላፊ አቶ ሄኖክ ሲራክ የአየር መንገዱ አውሮፕላኖች አሁንም አየር ላይ መሆናቸውን ገልጸዋል። ያ ማለት በቂ መንገደኞች ኖረው አይደለም። እንደ ሌሎቹ አየር መንገዶች አየር መንገዱ በመንገደኞች ላይ ብቻ ተማምኖ የተቀመጠ ሳይሆን አገልግሎቱን ዘርፈ ብዙ እሳቸው እንደሚሉት ዳይቨርሲፋይድ አድርጓል። ያን በማድረጉም በወረርሽኙ ሳቢያ ለተፈጠረው ቀውስ አየር መንገዱ ራሱን በፍጥነት ማዘጋጀቱን እንደሚከተለው ያብራራሉ።
ያው የኮሮና ቫይረስ ከተከሰተበት ጊዜ ጀምሮ በአጠቃላይ በዓለም ኢኮኖሚ ላይ የፈጠረው ችግር የሚታወቅ ነው። ከዛም አንዱ ደግሞ በጣም የተጠቃው የአቪዬሽን ዘርፉ ነው። የተለያዩ የአቪዬሽን ባለስልጣን አካላት እንደገለጹት ከሆነ የአቪዬሽን ዘርፉ በከፍተኛ ጉዳት ከሚደርስባቸው አንዱ ነው። ከዛም እንግዲህ የአየር መንገዶችን ሁኔታ በተለያዩ ሚዲያዎች እንደሰማ ነው ብዛቶቹ ከገበያ ውጭ የሆኑበት ተራ ላይ የገቡበት እንዲሁም ከመንግስታቸው ቤላውት ወይም ድጋፍ ያገኙበት ሰራተኞችንም የቀነሱበት ሁኔታ ነበር። እንግዲህ የኢትዮጵያ አየር መንገድ ይህንን ችግር ለመቋቋም ያደረጋቸው የተለያዩ ጥረቶች አሉ። ከእነዚህም መካከል የኢትዮጵያ አየር መንገድ ቀደም ብሎም በራዕይ 2025 ባስቀመጠው መሰረት የዳይቨርሲፋይድ ቢዝነስ ሞዴል የሚጠቀም ነው። የተለያዩ የቢዝነስ ዘርፎችን የሚጠቀም ነው። እነሱን ተግባራዊ በማድረግ ነው። በተለይም ደግሞ በወቅቱ የነበረውን የእቃ ጭነት አገልግሎት ሰፊው ስንሰጥ ቆይተናል። በተጨማሪም ደግሞ የአውሮፕላን ገናንም እንደዛው ስናከናውን ነበር። ከዚህ አንጻር ወደ 25 የሚደርሱ የመንገደኛ አውሮፕላኖቻችንን ለእቃ ጭነት እንዲውሉ አድርገን የተለያዩ የፐርሶናል ፕሮቴክቲቭ ኢኩዊፕመንት ወይም ለኮሮና ቫይረስ መከላከል የሚያገለግሉ የሕክምና እቃዎችን ከተለያዩ ሀገራት ወደ ተለያዩ ቦታዎች ስንወስድ ነበረ። በአፍሪካ፣ በሰሜን፣ በደቡብ አሜሪካ፣ በአውሮፓ፣ በኤዥያ ጭምር የኛ አውሮፕላኖች እነዚህን እቃዎች ሲያጓጉዙ ነበር። ሌላኛው ደግሞ በሜንቴናንስ ክፍላችን የተለያዩ የሀገር አውሮፕላኖችን በማምጣት ጥገና አገልግሎት ሰጥተናል። ወደ 40 የሚደርሱ አውሮፕላኖችን ጠግነን አስረክበናል። እነዚህም ደግሞ ከአጠቃላይ 12 ከሚደርሱ የአፍሪካና የመካከለኛው ምስራቅ ሀገራት የመጡ አውሮፕላኖች ናቸው። በተጨማሪም ደግሞ የተለያዩ ከቤተሰቦቻቸው ርቀው የነበሩ ሰዎችን በሪፓትሬሽን በምንለው ልዩ በረራ አድርገን ከ33,000 በላይ ዜጎችን ከሚወዷቸው ቤተሰቦቻቸው ጋር ማገናኘት ችለናል። በዚህም ደግሞ ብዙ አድናቆትን እየተቸረንን በአጠቃላይ የካርጎ የጥገና እንዲሁም ደግሞ የሪፓትሬሽን በረራዎችን በመስራት በዚህ መልኩ እንግዲህ እየተቋቋመን ምንም አይነት ሰራተኛ ሳንቀንስ እንዲሁም ደግሞ ከመንግስትም ድጋፍ ሳንቀበል እስካሁን ችግሩን እየተቋቋመን እንገኛለን። ይህን ይመስላል እንግዲህ አጠቃላይ ያሳለፍነውና እያሳለፍነው ያለው ጊዜ።
ያ ማለት ግን አየር መንገዱ ከመንገደኞች ያገኝ የነበረውን ገቢ ተክቷል ማለት አለመሆኑን አቶ ሄኖክ ተናግረዋል። የኢትዮጵያ አየር መንገድ ከፍተኛውን ገቢ ያገኝ የነበረው ከመንገደኞች በረራ መሆኑንም አስረድተዋል። አየር መንገዱ በፊት ያገኝ ከነበረው ገቢ ከ20% በታች የወረደ እንደነበረም ገልጸዋል። የኢትዮጵያ አየር መንገድ አሁን ስለሚገኝበትም ሁኔታ የሚከተለውን ብለዋል።
በተወሰነ መልኩ ሙሉ በሙሉ ኪሳራ ከሚባል ወይም ልናገኝ የነበረውን ገቢ ባናገኝም ጥሩ የሆነ ሁኔታ ላይ ነው ያለ ነው። ምናልባት በፋይናንስ አሁን በቅርቡ በወጡት በፎርብስ እና በሲምፕል ፍላይንግ ዘገባዎች መሰረት እንግዲህ ዓለም ላይ በተወሰነ ቢሆን ትርፋማ ሆነው ከቆዩ አየር መንገዶች አንዱ ሆነናል። ይሄን ይመስላል እንግዲህ አሁን አጠቃላይ ችግሮች ምን ያህል ሆነ እንዴት ሆነ የሚለውን ወደፊት ለህዝቡም ለሚዲያዎች ምን ገልጽ ይሆናል። አሁን ባለው ሁኔታ ግን
ያለውን የመንገደኛ በረራ መጀመርን አስመልክቶ የጀመርናቸው የተወሰኑ በረራዎች አሉ። ግን የመንገደኛው መምጣትም ደግሞ እንደታሰበው መንገደኞች ብዙ እየመጡ ባይሆንም ባሉት ቅድም በተከፋቸው አማራጮች እየሰራ እንገኛለን።
ብዙዎቹ አየር መንገዶች በገቢ ማጣት ብቻ ሳይሆን ብዙዎቹም ሰራተኞቻቸውን ከስራ ማሰናበታቸው ተዘግቧል። የኢትዮጵያ አየር መንገድ ግን በቀውሱ ሳቢያ አንድም ሰራተኛ አለማሰናበቱን ይገልጻል። ይህን እንዲያረጋግጡልኝ ጥያቄውን ደግሜ ያቀረብኩላቸው ሌሎቹ አየር መንገዶች ፓይለቶቻቸውን የቀነሱ መሆኑን ብዙ ሰራተኞችን ያስተናበቱ መሆኑን ገልጸዋል። እርሶ ቅድም ሲናገሩ ምንም ሰራተኛ ሳንቀንስ የሚል ነገር የሰማው መሰለኝ። ለከነሱ ነገር አልቀነሳችሁም? ምንም የተቀነሰ ሰራተኛ የለም?
በትክክል እንግዲህ ኢትዮጵያ አየር መንገድ ኮሮና ቫይረስ ቀውስ ከተከሰተ ጊዜ ጀምሮ የተለያዩ የዓለማት አየር መንገዶች ትልልቆቹም በትንናቃቸው ሰራተኞች ሲቀንሱ በአንድ ቀን ከስድስት ከሰባት ሺህ የቀነሱበት ሁኔታ ነበር። የኢትዮጵያ አየር መንገድ ምንም አይነት ሰራተኞችን ቋሚ ሰራተኞችን ሳይቀንስ ሁሉም ሰራተኞች በስራ ላይ ናቸው ያሉት። በእርግጥ ሁኔታው ከመጥፋቱ አንጻር በስራ አካባቢ ያለውን ርቀት ከመጠበቅ አንጻር እረፍት እንዲወጡ ሰራተኞች አድርገናል። ሰው ከዛም ከእረፍት መልስ ተወሰነው ሲሰራ ቀጥሎ ያለው በዛ መልኩ በእረፍት ቆይታ የቆዩ ሰራተኞች አሉ። ከዛም ሁሉም ሰራተኛ አሁን እየተመለሰ ያለበት ሁኔታ ነው ያለው። ሰው በአጠቃላይ ከሌሎች አየር መንገዶች አንጻር ስናይ በዚህ መልኩ ችግሩን እየተቋቋምን ያለ ነው። ሰራተኛም ሳንቀንስ የመንግስት ድጋፍን ሳንጠይቅ ወይም ሳንቀበል
አየር መንገዱ ስለ ወደፊቱ ምን ያስባል? እስከ መጨረሻው ድረስ ቀውሱን ተቋቁሞ በአሸናፊነት ይወጣ ይሆን? እንዲህ ይላሉ አቶ ሄኖክ።
እንግዲህ አሁንም ያው ያለውን ዳይቨርሲፋይድ ቢዝነስ ሞዴል በመጠቀም አሁንም ያሉትን የጥገና የአውሮፕላን ጥገና እንዲሁም ደግሞ የጨቃጭነት በረራዎችን በማጠናከር የመንገደኞችን በረራዎች ያው በረራዎቻችን ሀገራት በከፈቱ ቁጥር እየጨመረን በዚህ መልኩ ለመቀጠል አስበናል። እንግዲህ በዚህም እስካሁን ባለው ከሆነ ገና የሚሆን ይመስለናል። እንግዲህ ወደፊት የሚሆነውን አናውቅም። እንደ አየር መንገድ ግን ጠንካራ አመራሮች እና ጠንካራ ሰራተኞች ናቸው ያሉን። ሁሉንም በመጠቀም እስካሁን ደርሰናል። እንግዲህ ወደፊቱን የሚመጣው እናያለን። ሁላችንም ጽናትና እምነት አለን። በዛ መልኩ እየሰራን ያለ ነው።
ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀንና አኒታን እናመሰግናለን። አሁን ተራው የሰኞ ምሽት የስፖርት ፕሮግራም ነው። ለዘገባው ከሀብታሙ ስዩም ጋር ልተዋችሁ።
አመሰግናለሁ ጽዮን። በማራቶን ሩጫ ውድድር ትልቅ ክብር የሚሰጠው የለንደን ማራቶን የፊታችን እሁድ ለ40ኛ ጊዜ ይደረጋል። ብዙሃን በጉጉት በሚጠብቁት ውድድር ከ40 ሺህ በላይ ተሳታፊዎች በያሉበት ለመሮጥ ተመዝግበዋል። በኮሮና ቫይረስ ስጋት ምክንያት ከሚያዝያ ወደ መስከረም የተገፋው ይህ ውድድር እውቅ አትሌቶች ሴንት ጄምስ በተሰኘው የማዕከላዊ ለንደን መናፈሻ ክልል በዝግ የመሮጫ ስፍራ ይፎካከሩበታል ተብሎ ይጠበቃል። ኢትዮጵያዊው የብዙ አትሌቲክስ ድሎች ባለቤት ቀነኒሳ በቀለና በስድስት ዓመታት ውስጥ አምስት ታላላቅ የማራቶን ድሎችን ያስመዘገበው ኬንያዊው ኤልዩድ ኬፕቹጌ የሚያደርጉት ፉክክር የውድድሩ ድምቀት ይሆናልም ተብሏል። አንድ በአዘጋጁ ተቋም የተላከ ቻርተርድ አውሮፕላን በሳምንቱ መጨረሻ ኬንያ ኤልዶሬትና አዲስ አበባ ላይ በማረፍ በዚህ ውድድር ላይ የሚሳተፉ ኢትዮጵያንና ኬንያውያን አትሌቶችን ጭኖ ወደ ለንደን እንዳቀናም የኬንያውያኑ ተነባቢ ጋዜጣ ዴሊ ኔሽን አዲሱ ስሙ ኔሽን አፍሪካ ዘግቧል። የዛሬ ዓመት በነበረው ውድድር ላይ ባለድል የሆኑ አትሌቶች የ55,000፣ የ30,000 እና የ22,000 ዶላር ተሸላሚ ሆነዋል። ኦሎምፒያ የተሰኘው የፓራጓይ እግር ኳስ ቡድን ፕሬዚደንት ከእግር ኳስ ተሳትፎ የዕድሜ ልክ ገደብ ቅጣት ተጥሎባቸዋል። ማርኮ ትራቫቶ ቅጣቱ የተላለፈባቸው የጨዋታ ማጭበርበር በመፈጸማቸው መሆኑን ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ አስታውቋል። በጎርጎሳውያኑ ዘመን አቆጣጠር በ2018ና 19 በተደረጉ ጨዋታዎች የማጭበርበሩን ተግባር ፈጽመዋል። በምርመራ ወቅትም ተባባሪ አልሆኑም ያላቸውን ፕሬዚደንት በተጨማሪ 170,000 ዶላር የገንዘብ ቅጣት አስተላልፎባቸዋል። እሳቸው የሚመሩት ኦሎምፒያ ቡድን የፓራጓይን ቻምፒዮንሺፕ 44 ጊዜ በማሸነፍ ታሪክ የሰራ ነው ሲል ሮይተርስ ዘግቧል። ሳውዲ አረቢያ በታሪኳ ለመጀመሪያ ጊዜ የሴቶች ጎልፍ ጨዋታ ልታስተናግድ ነው። ጨዋታው በህዳር ወር ሮያል ግሪን ጎልፍ ኤንድ ካንትሪ ክለብ በተሰኘው የጅዳ የስፖርት ማዘውተሪያ ይደረጋል ተብሏል። ከዓለም የተውጣጡ 100 እውቅ ሴት የጎልፍ ተጫዋቾች የሚሳተፉበት ፉክክር ከብሪቲሽ እና ስኮቲሽ የጎልፍ ፉክክር በመቀጠል ለአሸናፊዎች ሞቅ ያለ ክፍያ በመፈጸም ሶስተኛው ይሆናል ተብሏል። $1,000,000 ነው ሽልማቱ ሲሆን ለአሁን ያሉና አጫጭር የስፖርት ዘገባዎች እነዚህ ናቸው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ። Thank you.